ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ዞትር ሁሉ ምሽት በKFCD 990 AM የአየር ጣቢያ በከታ ስርጭት ከምሽቱ 7 ሰዓት ከ30 ጀምሮ የሚቀርበውን የዛሬን ፌብሩዋሪ 16 2014 ፕሮግራም ለፍቅረኞች መልካም የቫለንታይን ዴይ በማለት ጀመርን። እንደምን ሰነበታችሁ?
I'm not
ሰሞኑን በከተማችንና በአጠቃላይ በኢስት ኮስት ማለት ይቻላል ለከታታይ ቀናት በረዶ በመረዶ ተፈጥሮ የለት ተለት ህይወታችንን አግታ ያዘችበት እንቅስቃሴያችንንም በራሷ ቁጥጥር ስር ያደረገችበት ነበር ብንል ከእውነቱ አራቅንም። ራሳችንንም ሆነ ከቦታ ወደ ቦታ የምንዘዘርበትን መኪና ማንቀሳቀስ ባለመቻላችን እቤታችን ውስጥ ሆነን አስከራሚውን ነጭ ክምር አንዳንዴ በመገረም ሌላ ጊዜ ደግሞ በፍርሃት ተሸብበን ቤታችን ውስጥ መሽገን የቆየንበት ጊዜ ነበር። በርግጥም በብዙ አካባቢዎች የኃይል መቋረጥ ነበር። ዛፎች ላያቸው ላይ በወረደው በረዶ ምክንያት መሸከም ባለመቻላቸው የኤሌክትሪክ ገመድ ላይ በመውደቅ ብዙዎችን ቤቶች በጨለማና በቅዝቃዜ ሞልተውት ነበረ። ከዜና ዘገባዎች በተገኘው መረጃ 1 ሚሊዮን ያህል የኢስት ኮስት ነዋሪዎች ኃይል አልባ እንደሆኑና በአጠቃላይ ደግሞ ወደ 18 ያህል ሰዎች ህይወታቸው እንዳለፈ ተዘግቧል። ከሮብ ምሽት ጀምሮ ሐሙስ እኩለ ቀን ድረስ በወረደው በረዶ ምክንያት መኪና የነቁንኩበትን ቦታ መለየት አቅቶኝ እንደተቸገርኩ ስነግራችሁ የበረዶውን ኃያልነትና ብዛት በዝነ ህልናችሁ ትገምታላችሁ ብዬ ተስፋ በማድረግ ነው። ሐሙስ ወደ ከሰዓቱ ግን በረዶው እንደማገገም ሲል ህይወት መቀጠል አለባትና ወዲህም የቫለንታይን ወይንም የፍቅረኞች ቀን ነውና ለመኪናችን መውጫ የሚሆነውን ቦታ በአካፋ አንስተን ጎረቤት ሁሉ ከያለበት ወጣ ወጣ ማለት ጀምሮ ነበር። ከሰዓታት በኋላ የመጀመሪያውን ያህል አይሁን እንጂ በረዶው ተመልሶ መጣ። የዘንድሮ ቫለንታይን ለፍቅረኞች ያበረከተው ታላቅ ጾታ ቢኖር ይህን ታላቅ በረዶ ነው። ሐሙስን ተሰናብተን አርብ ስንደርስ በረዶም በአብዛኛው የቆመ ስለመሰለና በተለይ ዋና ዋና መንገዶች ጠርተው ስለነበር ሁላችንም ወደ የለት ጉዳያችን መፈትለክ ጀመርን። ከመንደር ውስጥ ለመውጣት ያለውን ችግር አልፎ ሃይዌይ ወይንም ዋና መንገድ ላይ ሲገባ የሚበሩትን መኪናዎች ላየ። ትናንት እነዚህ መኪናዎች በረዶ ሰጥሞ እንደነበረ ለማስታወስ ይከብዳል። የችግር ጊዜ ቶሎ ይረሳል የሚል ምጽሁፍ አንድ ቦታ ያነበብኩ መሰለኝ። የቫለንታይን ቀንን ወይንም የፍቅረኞች ቀንን ካነሳን አይቀር ዛሬ በዓሉ የአሜሪካ ብቻ ከመሆን አልፎ ባህር ተሻግሮ ድንበር አቋርጦ ሀገራችን ውስጥ በሰፊው የተከበረ መሆኑን በዚሁም አጋጣሚ የአበባ ንግድም የደራ መሆኑን በማህበራዊ ገጾች ላይ የሚወጡ ዜናዎችና ምስሎችን በማየት ማወቅ ችያለሁ። ፌብራሪ 14 ልክ እዚህ ሀገር ቫለንታይን ዴይ ወይንም የፍቅረኞች ቀን እንደሚከበረው ሁሉ በሀገራችንም ፍቅረኛሞች ያንን ቀን ተጠብቀው ተያይዘው ራት የሚወጡበት፣ ሴቶችም ቀይ ለብሰው የሚያምሩበትና የሚዋቡበት እንዲሁም የሚጋበዙበት ቀን መሆኑን ተረድቻለሁ። የባህሉ ፍቅር ጠልቆ የገባባቸው አንዳንዶች እንኳን ልብሳቸውን ያን ቀን ቤታቸውን በቀይ ቀለም እንደሚያሸበርቁት አንድ ወዳጄ እንደቀልድ አውግቶኛል። ከፈረንጅም ይሁን ከሩቅ ምስራቅ አገሮች መልካም የሆኑ ነገሮችን መውሰድና መቀበል ክፋት የለውም። ፍቅረኛን መውደድ ማስተናገድ ወይንም ማስደሰት ግን ያችን እለት ያውም ደግሞ ከፈረንጆች በምን ልያለው ብሎ ፌብራሪ 14ን ጠብቆ ሳይሆን በሳምንትም በ15 ቀንም አቅም ካልፈቀደ ደግሞ በወር አንድ ጊዜ ቢደረግም ይበልጥ መተሳሰብና መፈቃቀርን ይጨምራልና አፍቃሪዎች ሆይ በዚያ አጋጣሚ እባካችሁን አመቱን በመጠበቅ ብቻ ጊዜ ከመጣጠፉ ያውም ፌብራሪ 14 ካልሆነ ብላችሁ ቀኗን እንደወላድ ከመጠብቁ ፍቅረኞቻችሁን ባገኛችሁት አጋጣሚ ጊዜና ታሁሉ ዘና እንድታረጓቸውና እንድታስደስቷቸው ምክራችንን እየሰጠን በብርዱም ሆነ በአስቸጋሪው የአየር ጸባይ በዓሉን ላሳለፋችሁ በሌሎች ዓለማት ላላችሁ አድማጮቻችንና በተለይ ደግሞ ሁልጊዜም ፕሮግራማችንን ከጎናችን ሆነው የሚደግፉን በዳላስ የኢትዮጵያ ሴቶች ፕሬዝዳንት ወይዘሮ እታለም ፍቅረንና እንዲሁም ደግሞ ቤተሰቦቻቸውን ከዚህም በተጨማሪ ለዝግጅት ተባባሪዎቻቸውን በሙሉ መልካም የቫለንታይን ቀን በመኘት ዘመን የማይሽራትን የጥላሁን ገሰን የፍቅር ሙዚቃ ለሁላችሁም እጋብዛለሁ። አብራችሁን ቆዩ። Yeah.
ያልኩት ያጥሩኛል ያጥሩኛል ምን ብዬ ላድርግሽ እንዲያው በደፈና
Yeah.
በሙዚቃው ዘና እንዳላችሁ በመገመት መቼም ይሄ ሳምንት በኢስት ኮስት አካባቢ በረዶ ቢሆንም አየሩ ጥሩ ባይሆንም ነገር ግን ደግሞ የቫለንታይን ሳምንት በመሆኑ ቫለንታይን በዓል እንዴት ሊከበር ቻለ መች ተጀመረ በሚል አንዳንድ ጽሑፎችን ሳፈላልግ የቫለንታይንን ወይንም የፍቅረኞች ቀን ታሪክና አጀማመድ የሚናገር አንድ ዘገባ አገኘው። ከዚች የመሸጋገሪያ ሙዚቃ በኋላ ይዤላችሁ ቀርባለሁ። አብራችሁን ቆዩ። በየአመቱ ፌብራሪ 14 ቀን በአለም ዙሪያ የሚገኙ በሚሊዮን የሚቆጠሩ ጥንድ ተፋቃሪዎች የፍቅረኞች ቀን ወይም ቫለንታይንስ ዴይ በደመቀ ሁኔታ ያከብሩታል። በዚህ ቀን ሁሉም እንዳቅሙ ከቅፍ አበባ ጀምሮ ቸኮሌት፣ ገጣጌጦችና ሌላ ሌላ ስጦታዎችን በመለዋወጥ የፍቅር አብሮነታቸውን ያከብራሉ። ይህ ወቅት በተለይ በሬስቶራንቶችና በሌሎችም የመዝናኛ ቦታዎች ላይ መጨናነቅ የሚፈጠርበት ወቅት በመሆኑ ነጋዴዎች በእጅጉ የሚናፍቁት ወቅት ነው የቫለንታይንስን ቀን። ለመሆኑ ግን የቫለንታይንስ ቀን አጀማመር ታሪክ እንዴት ነበር? አብረን እንከታተል። ለበዓሉ መጠሪያ የሆነውን ቫለንታይን የሚለውን ስም ስንሰማ ከ1000 ዓመታት በፊት ወዳረፈው ቅዱስ ቫለንታይን ይወስደናል። ብዙ ተመራማሪዎች ቫለንታይንስ ዴይ በፌብራሪ 14 ቀን እንደሚከበር የየራሳቸው ግምት ቢኖራቸውም የተረጋገጠ ማስረጃ ማግኘት ግን እስከዛሬ ድረስ አደጋች ሆኗል። ያም ሆነ ይህ ግን የመጀመሪያው የበዓሉ አከባበር በቀደምት ክርስቲያን ሮማውያን እንደተጀመረ ሲያስረዱ፣ በተለይ ሮማውያን በየአመቱ ፌብራሪ 15 ቀን ሊፐርካሊያ የፈርቲሊቲ ወይንም የልጅ ማግኘት ምስጋና በዓላቸውን ተከትሎ እንደመጣ የሚናገሩም አሉ። ብዙ የባዕድ አምልኮ ስርዓቶች ከክርስትና እምነት መስፋፋት በኋላ ሲቀየሩ ወይም ስማቸውን ሲቀይሩ ሉፐርካሊስም እንደዚሁ ስሙ የመቀየር አደረሰው። እናም በ496 የነበሩት ፖፕ ጋላሲየስ ይህንኑ የሉፐርካሊስ በዓል ስሙን በመቀየር የክርስትና በዓል እንዲሆን ሲወስኑ፣ ቀኑንም በአንድ ቀን በማስቀደም በፌብራሪ 14 ቀን እንዲከበር ሲወስኑ፣ እለቱም በሶስተኛው ዓመተ ዓለም ለነበረው ለመጀመሪያው የክርስትና እምነት አስፋፊና ተሟጋች ለቅዱስ ቫለንታይን የመታሰቢያ በዓል እንዲሆን ጨምረው ደነገጉ። እንግዲህ ከዚህ ለጀምሮ ነው ዘመናዊው የቫለንታይንስ በዓል ስርዓቱና በዓሉን ለመጀመሪያ ጊዜ የወረሰውና እስከዛሬ ድረስ የሚያከብረው። እንደ ካቶሊክ ኢንሳይክሎፒዲያ ወይንም መዝገበ ቃላት መረጃ ከሆነ በቅዱስ ቫለንታይንስ የሚጠሩ ሶስት ቀደምት የክርስትና እምነት አስፋፊዎች ነበሩ። አንደኛው በሮም የነበሩት ጳጳስ ሲሆኑ፣ ሁለተኛው ደግሞ በደቡባዊ ጣሊያን ተርኒ ይኖሩ የነበሩት የቤተ ክርስቲያን አገልጋይ ናቸው። ሶስተኛው ግን በአፍሪካ ምድር ውስጥ ከማረፋቸው በስተቀር ይሄ ነው የሚባል ማስረጃ አልተገኘም። አስገራሚው ነገር ግን ሶስቱም ቫለንታይኖች ህይወታቸው ያለፈው በፌብራሪ 14 ቀን ነው የሚል ማስረጃ መገኘቱ ነው። እናም የፓፕ ግላሲያስ ፌብራሪ 14 ቀን የቅዱስ ቫለንታይንስ ቀን እንደሆን ሲወስኑ በአምሯቸው ሶስቱን ጻድቆች ወይንም ሴንትስ በማሰብ ቢሆንም እለቱን ግን በ270 ዓመተ ዓለም በጣሊያን ሮም ለነበሩትና በሮም አስቸጋሪ ገዢ ዳግማዊ ክላውዲዮስ አገዛዝ ብዙ መከራና ፈተና ለገጠማቸውና በመጨረሻም በእለተ ፌብራሪ 14 ቀን መስዋዕት ለሆኑት ቅዱስ ቫለንታይን መታሰቢያ እንዲሆን መወሰናቸውን ግን ብዙ የታሪክ ድርሳናት ያስረዳሉ። የሮማ አስተዳደር በሀገር ውስጥ ብቻ ሳይሆን በሀገር ውጭም በቱርክ፣ በአውሮፓና በእስያ እንዲሁም በሞላው የሮማ የቅኝ አስተዳደር ስር የሚገኙ ሀገሮች በሙሉ በአመጽ እሳት የተቀጣጠሉበት ወቅት ነበር። እናም ዳግማዊ ክላውዲዮስ ይህንን ችግር ለማስወገድ ጠንካራ ወታደሮች መመልመል እንዳለባቸው ሲወስኑ፣ ለዚህም እንዲረዳቸው ወታደሮቹ በትዳር እንዳይቆራኙ ከመከልከላቸውን በላይ ጋብቻ የወታደሮቹን የውጊያ ብቃት ስለሚቀንስ መጋባት ራሱ ከልክያለሁ ብለው ቀጭን ትእዛዝ አስተላለፉ። ይህ አዲስ የጋብቻ ማዕቀብም መላውን የሮም ዜጋ ክፉኛ ቢያሸማቀውም በጭካኔያቸው የሚታወቁትን ገዢያቸውን ዳግማዊ ክላውዲዮስን ፊት ለፊት መቃወሙን ግን መዘዙን በመፍራት አልደፈሩትም። በህዝቡ ላይ በተለይም በወጣት ወታደሮች ላይ የደረሰውን የልብ ስብራትና ሀዘን በዘመኑ የነበሩት ፓፕ ቫለንታይን ሲመለከቱም ክፉኛ አዘኑ። ይህንን ፍርደ ገምድል ህግ መመልከት ብቻ ሳይሆን ወጣቱ ታድሮች ከሚወዳቸው ጨኛዎቻቸውና የወደፊት ምስቶቻቸው ጋር በትዳር ለመተሳሰር አለመቻላቸው የፈጠረባቸውን ሀዘንና ቀውስ በቅርበት መመልከት ቻሉ። እናም ይህንን የስርዓቱን ቅጥያጣ ውሳኔ በስውር ለመዋጋት ቆርጠው ተነሱ። በወቅቱ ለመጋባት የወሰኑ ወጣቱ ታድሮችና ፍቅረኞቻቸው በሚስጥር ወደ ፓፕ ቫለንታይን ሄዳሉ። እሳቸውም ጥንዶቹን በሚስጥር ያጋቡና መርቀው ይሸኟቸዋል። ሆኖም ግን እንደዚህ አይነት ሚስጥሮች ሚስጥሩን የሚቀዩት ለተወሰነ ጊዜ ብቻ ነው። በተለይም እንደ ክላውዲዮስ ላለ ብዙ አይንና ጆሮ ለነበረው አምባገነን መሪ። እናም ብዙም ሳይቆዩ የፓፕ ቫለንታይን ስውር የመጋባት ስራ ተደረሰበትና ተይዘው ታሰሩ። በስር ላይ እንዳሉም አሰሪያቸው የሆነው አስቴሪዮስ የተባለ ሮማዊ የእስር ቤት ኃላፊ ቀርቦ ማነጋገር ጀመረ። ግለሰቡ ስለ ጳጳሱ ጠንካራምነትና ህሙማንን የመፈወስ ብቃት በሚገባ ያውቅ ስለነበረ ማየት የተሳናት ልጁን እንዲያድኑለት ፓፕ ቫለንታይንን ተማጸናቸው። እሳቸውም ተማጽኖውን በመቀበል በጸሎታቸው የልጁን የአይን ብርሃን እንዲመለስ ለማድረግ በመቻላቸው አሰሪያቸው የእሳቸው እምነታቸው ተከታይ ለመሆን በቃ። ዳግማዊ ክላውዲዮስ ወደ እስር ቤት ሲመጣም ምንም እንኳን በሰማው ነገር ቢከረምም ጳጳሱን ከመፍታት ይልቅ ሲያደርጉት የነበረውን የወታደሮችን ጋብቻ እንዲያወግዙና ሃይማኖታቸውንም ወደ ሮማውያን አምልኮ እንዲቀይሩ ሙከራ ማድረጉን ተያዘው። ጳጳሱ በበኩላቸው ጋብቻውን እንደማያወግዙ እንዲሁም ሃይማኖታቸውንም እንደማይቀይሩና ይልቁንም አንተ ክላውዲዮስን ወደ ክርስትና እምነት ተለውጠህ እግዚአብሔርን አገልግል በማለታቸው ክላውዲዮስ ክፉኛ ተቀጣ። እናም በሞት እንዲቀጡ ውሳኔ አስተላልፎ ከእስር ቤት ወጥቶ ሄደ። በሞት የሚቀጡበት ቀን ፌብራሪ 14 ቀንም አሳሪዎቻቸውን እስክሪፕቶና ወረቀት እንዲሰጧቸው በመለመን የመጨረሻ መልእክታቸውን የአይን ብርሃኗን ላስመለሱለት የቀድሞ አሳሪያቸው ልጅና ለተከታዮቻቸው መሰናበታቸው የሆነውን እነሆ ከቫለንታይን የሚል ርዕስ ያለው አስገራሚ ደብዳቤ ጽፈው ሲጨርሱ ሞታቸውን ተጋፈጡ። ከፖፕ ቫለንታይን ሞት በኋላ ፌብራሪ የፍቅረኞች ቀን ተብሎ በይፋ መከበር ሲጀምር ፖፕ ቫለንታይንም ቅዱስ ተባሉ። ልክ እንደ ቅዱስ ቫለንታይን በዚህ ቀን ፍቅረኞች ይድረስ ከእከሌ ወይም ለእከሊት በማለት ለፍቅረኞቻቸው መልካም ምኞት መግለጫ በጽሑፍ ይገላለጣሉ። ከ14ኛው ክፍለ ዘመን በኋላ ቫለንታይንስ ዴይ ከሃይማኖታዊው ክብረ በዓልነት ሙሉ በሙሉ በመውጣት የፍቅረኞች ቀን ብቻ እንዲሆን ተወሰነ። በ18ኛው ክፍለ ዘመን በአውሮፓና አሜሪካ ቫለንታይንስ ዴይ በስፋት ከመከበሩም በላይ ከልብ ቅርጽ የሚሰሩ ካርዶች፣ ዳንቴሎችና ጨርቃጨርቆች በገበያ ላይ መዋል ሲጀምሩ የስጦታ መስጠት ባህሉም እያደገና እየተለመደ መጣ። ከ1840 ጀምሮ የመልካም ምኞት መግለጫ ካርዶች በብዛትና በጥራት እየተመረቱ በገበያ ላይ መዋል ጀመሩ። አይነቱና ቅርጹም እንደ ሀገሩ ባህልና እድገት የሚለያይ ቢሆንም በአብዛኛው ግን የልብ ቅርጽ በሁሉም የባህል ስጦታ እቃዎች ውስጥ መካተቱ ግን የበዓሉ አንዱ ክፍል ሆነ። ዛሬ በተለይ ባለንበት አሜሪካ የቫለንታይንስ ዴይ ከአሜሪካን ትልቅ ክብረ በዓሎች አንዱ ሲሆን እንደ ምንጮች ዘገባ ከሆነ በአመቱ ውስጥ ከሚላኩ ካርዶች መካከል የቫለንታይን ዴይ ካርድ በጠቅላላው 25%ን ይዛል። ስለ ካርድ ከነሳን አይቀር አንድ ነገር እንበል። በ1415 የዱክ አገረ ገዥ የነበረው ቻርልስ በእንግሊዝ እስር ቤት እንዳለ ለባለቤቱ የላከላት ካርድ የመጀመሪያው የቫለንታይንስ ዴይ ካርድ ሲሆን በአሁኑ ጊዜ በእንግሊዝ ሙዚየም ውስጥ በክብር ተቀምጧል። ስለ ቫለንታይን ቀን ይቅርታ አንዳንድ ሰዎች ጥርጣሬ ሊኖራቸው ይችል ይሆናል። ለማስረጃ ያህል ግን በሮም የሚገኙ የታሪክ ተመራማሪዎች የቅዱስ ቫለንታይንን አስከሬን ከተቀበረበት ቦታ በቁፋሮ አግኝተናል ብለዋል። የፍቅር ቀን አመጣት ታሪክ ይህን ይመስላል። ግን በዓሉን ማክበር ይገባል አይገባም በሚለው ላይ ሀሳብ መለዋወጥ ይቻላል። በተለይ አገር ቤት አሁን የሚታየው አከባበር ውጭ አገር ከሚታየው ሳይበልጥ ሁሉ አይቀርም እየተባለም ነው። እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ዩስትሪም ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ አዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን።